ነጋት ቡላ አመሰግን ታፋና ማራቱ The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 9/2012 ዓ.ም ተመረጥ ምሽት ዝግጅታችን ጀመረ።
You know, here in the United States we say that it's not an accident that freedom of the press is the first amendment of the constitution because unless you have
እዚህ ዩናይትድ ስቴትስ እንደምንለው ህገ መንግስት ላይ የፕሬስ ነጻነት አንደኛ ማሻሻያ ወይም ፈርስት አሜንድመንት የሆነው ባጋጣሚ አይደለም። ምክንያቱም ለህዝቡ በነጻነት መረጃ የሚያደርስ ነጻ ሚዲያ ከሌለ ዴሞክራሲያዊ ህብረተሰብ ሊኖር ስለማይችል ነው። በዓለም አቀፍ የፕሬስ ነጻነት ቀን ይህንን የተናገሩት የአሜሪካ ድምጽን ለአራት አመታት በዳይሬክተርነት የመሩት አማንዳ ቤኔትና ምክትላቸው ሳንዲ ስጓ ትላንት ሰኞ ስራቸውን በፈቃዳቸው ለቀቁ። ባቢርስ የምንመለስበት ዘገባ ይኖረናል። ያገር ሽማግሌዎች በመቀሌ
ለኢትዮጵያ ህዝብ ሰላምና አንድነት መስራት አለብን፣ ውስጣዊ አንድነታችንን ማጠንከር አለብን። ውስጣዊ አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይሄንን መልእክት ለማስተላለፍ ነው የመጣነው።
ያገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ናቸው። ተከባለን ጤናስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የአውሮፓ ህብረትና አባል መንግስታቱ ኢትዮጵያ የኮቪድ-19 ወረርሽኝን ለመመከት የምታደርገውን ጥረት ለማገዝ ከ19 ቢሊዮን ዶላር ያላነሰ ገንዘብ ማንቀሳቀሱን በአዲስ አበባ የህብረቱ ሚስዮን አስታውቋል። ይህ ድጋፍ የተለያዩ ተቋማትን ከወረርሽኙ ተጽዕኖ ለመታደግ እንደዋለም ተገልጿል። መለስካቸው አምሃ ዝርዝር አለው።
ህብረቱ ዛሬ ይፋ ባደረገው መግለጫ ህብረቱና አባል መንግስታቱ ይህንን 487 ሚሊዮን ዩሮ ወይንም 19 ቢሊዮን ብር ኢትዮጵያ በተለያየ መልኩ ኮቪድ-19 ለመመከት የምታደርገውን ጥረት ለማገዝ ሲያንቀሳቅሱ ከሀገሪቱ መንግስት ጋር ለአመታት በዘለቀው ትብብር ላይ በመመስረት እንደሆነ ያስረዳል። ህብረቱ ከኢትዮጵያ መንግስት ጋር የጤናና ማህበራዊ ተቋማትን ወይም ስርዓቶችን ማጠናከርን ጨምሮ ተላላፊ በሽታዎችን በመከላከልና ሰብአዊ ድጋፎችን በመስጠት ቲም ዩሮፕ ወይንም የአውሮፓ ቡድን እስከዛሬ ድረስ ያወጣው ገንዘብ 487 ሚሊዮን ዩሮ መድረሱን ያብራራል። የኢትዮጵያን የጤና ስርዓትንና የለይቶ ማቆያ ጣቢያዎችን መደገፍ፣ ማህበራዊ ደህንነትን ማጠናከር እንዲሁም በመጣኔ ሀብቱ ላይ የኮሮና ቫይረስ ወረርሽኝ የሚያሳድረውን ተጽዕኖ በመመከት ረገድ አስተዋጽኦ እያደረገ እንደሚገኝም አመልክተዋል። የአውሮፓ ህብረትና በርከት ያሉ የህብረቱ አባላት ኤምባሲዎች እንዲሁም ኤጀንሲዎች ከሀገሪቱ የገንዘብ ሚኒስቴር፣ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ጋር በቅርበት ሲሰሩ እንደቆዩ መግለጫው ይናገራል። መግለጫው የአውሮፓ ቡድን ወይንም ቲም ዩሮፕ ለተለያዩ የተባበሩት መንግስታት አካላትና ለዓለም ጤና ድርጅትም አስተዋጽኦ እያደረገ መሆኑን ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሰሜን ሸዋ ዞን በኮሮና ቫይረስ መያዛቸው ተረጋግጦ ለጊዜው ያሉበት ካልታወቀው 16 አሽከርካሪዎችና ረዳቶች ውስጥ 12ቱ መገኘታቸውንና ወደ ለይቶ ማከሚያ ማዕከል መግባታቸውን የሰሜን ሸዋ ዞን የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ገለጸ። መስፍን አራጌ ዝርዝር ዘገባ አድርሶናል።
ትናንት በአማራ ክልል ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጠው 33 ሰዎች 22ቱ ከሰሜን ሸዋ ዞን መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ምርመራ ካደረጉ አነስተኛ ሰዎች ውስጥ በርካቶቹ ላይ ቫይረሱ መገኘቱ ብቻ ሳይሆን ቫይረሱ አለባቸው የተባሉ 16 አሽከርካሪዎችና ረዳቶች ለጊዜው አለመገኘታቸው ሁኔታውን አሳሳቢ አድርጎት ቆይቷል። ዛሬ ከወደ ሰሜን ሸዋ መንግስት ኮሚኒኬሽን መምሪያ የተሰጠው መረጃ እንዳረጋገጠው ግን ቫይረሱ አለባቸው ከተባሉት አሽከርካሪዎችና ረዳቶች አብዛኞቹ ተገኝተዋል። መምሪያ ኃላፊው ማሙሽ ይልማ
ትናንት መረጃው ከወጣ በኋላ ወዲያውኑ የገቡ አሉ፣ ከዛ ዘግይቶ ዛሬም ድረስ ደግሞ እየገቡ ያሉና እስካሁን ባለው መረጃ መሰረት ከ16ቱ የውጤታቸው ፖዚቲቭ የሆኑ አሽከርካሪዎችና ረዳቶች 12ቱ በደብረብርሃን ከተማ ለይቶ ማቆያ ገብተዋል። ሁለቱ ደግሞ አጋጣሚ የሚኖሩትም አዲስ አበባ ስለሆነ በአዲስ አበባ ላይ ያሉት። አንደኛው በአሁን ሰዓት ምናልባትም ከሰዓት በፊት በነበረው ወደዚሁ ጉዞ ላይ እንደነበረ ነው ዛሬ ጠዋት የነበረ መረጃ። ምናልባት እስካሁንም ገብቶ ሊሆን ይችላል። አንደኛው ሰው ነው፣ እሱም እያፈላለገን ያለ ነው። ስልኩ ስላልሰራ ነው።
አዲስ አበባ ላይ ያሉት ሁለት ሰዎች ወደ ለይቶ ማቆያ እንዲገቡ ተደርገዋል።
እነርሱን ባለን አሰራር መሰረት አዲስ አበባ ካለው የመንግስት መዋቅር ጋር በመነጋገር ባሉበት በዛ ወደ አዲስ አበባ ለይቶ ማቆያ እንዲገቡና የሕክምና ክትትል እንዲደረግላቸው መግባባት ላይ ተደርሷል።
አስተያየታቸውን የሰጡ የደብረብርሃን ነዋሪ ግን ናሙና የሰጡ ሰዎች ውጤታቸው እስኪገለጽ ባሉበት ወይም በቀላሉ ሊገኙ በሚችሉበት አካባቢ መቆየት ሲገባቸው እንደፈለጉ እንዲንቀሳቀሱ መደረጋቸው የምርመራውን ዓላማ ፍሬ ቢስ ያደርገዋል ይላሉ። ለዚህም ነው የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ወረዳ ላይ ካጋጠመው ስህተት መማር አልቻለም ሲሉ የተቹት። ባለፈው ሳምንት እንሳሮ ወረዳ ውስጥ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብሎ የተጠረጠሩ 45 ሰዎች ከቀናት በኋላ ተፈልገው ወደ ለይቶ ማቆያ እንዲገቡ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የኢትዮጵያ የጤና ሚኒስቴር ባለፈው 24 ሰዓታት ውስጥ ተደረጉ 5102 የላቦራቶሪ ምርመራዎች 109 ሰዎች ኮሮና ቫይረስ ተገኝቶባቸዋል ሲል በፌስቡክ ገጹ አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3630 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 60 ወንዶችና 49 ሴቶች ሲሆኑ ከአንድ ዓመት እስከ 79 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። 81 ሰዎች ከአዲስ አበባ፣ 9 ከኦሮሚያ፣ 4 ከሶማሌ፣ 4 ከደቡብ ክልል፣ 3 ከአማራ፣ 3 ከትግራይ፣ 3 ከአፋርና 2 ሰዎች ከሐረሬ ክልል ናቸው። በዛሬው ዕለት አንድ ሰው በኮሮና ቫይረስ ሕይወታቸው ማለፉ ታውቋል። የጤና ሚኒስቴሩ ከጤና ተቋም በወሰዳቸው 5 የአስክሬን ናሙናዎችና ከማህበረሰብ ከተወሰዱ 15 የአስክሬን ናሙናዎች መካከል የተገኙ ናቸው። ሟቿ ግለሰብ የ45 ዓመት ዕድሜ የአዲስ አበባ ነዋሪ ኢትዮጵያዊት መሆናቸው ታውቋል። በአጠቃላይ ቫይረሱ የተገኘባቸውና ሕይወታቸው ያለፈ ሰዎች ቁጥር 61 ደርሷል። በሌላ መልኩ በትላንትናው ዕለት 118 ሰዎች 115 ከአዲስ አበባ እና 3 ከትግራይ ክልል ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 738 መሆኑን የጤናው ሚኒስቴር ጠቁሟል። በቡሩንዲ አዲስ የተመረጡት ፕሬዚደንት ኤቨሪስት ንዲያሽሚዬ በመጪው ሐሙስ ቃለ መሐላ እንደሚፈጽሙ የዜና ዘገባዎች ዘግቧል። ተሸኙ የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ካረፉ ከአንድ ዓመት በኋላ መሆኑ ነው። ተመራጩ ፕሬዚደንት በተቻለ ፍጥነት ቃለ መሐላ እንዲፈጽሙ የሀገሪቱ ህገ መንግስታዊ ፍርድ ቤት ባለፈው ሳምንት በይኗል። ንዳይሽሚዬ ቃለ መሐላ እንዲፈጽሙ የታቀደው በመጪው ነሐሴ ወር ላይ ነበር። ከንኩሩንዚዛ ሞት በኋላ ግን በመጪው ሐሙስ በመዲናይቱ ጊቴጋ ቃለ መሐላ እንደሚፈጽሙ ተዘግቧል። ተመራጩ ፕሬዚደንት ንኩሩንዚዛን እንዲተኩ በሀገሪቱ ገዢ ፓርቲ ተሰይመው ነበር የተወዳደሩት። ባለፈው ግንቦት ወር በተካሄደው ምርጫ ከ60 ከመቶ በላይ ድምፅ አግኝተው ነው ያሸነፉት። ስልጣን ላይ የሚቆዩበት ጊዜ 7 ዓመታት ይሆናል። በሞዛምቢክ መዲና ማፑቱ የሚገኘው ትልቁ ገበያ ለሁለተኛ ቀን እንደተዘጋ ነው። ኮሮና ቫይረስን ለመከላከል ሲባል ለሶስት ቀናት ያህል ገበያውን በኬሚካል ለማጽዳትና በአዲስ መልክ ለማደራጀት ለሶስት ቀናት ያህል እንዲዘጋ መታቀዱ ታውቋል። በመዲናይቱ የሚገኙ 63 የገበያ ማዕከሎችንና 5 የገበያ መናኸሪያዎችን ከቫይረሱ ለማጽዳትና በነጋዴዎችና በደንበኞች መካከል የአካል መራራቅ መስመር ለማድረግ ቀስ በቀስ በጊዜያዊ መልክ እንደሚዘጉ ተገልጿል። የከተማይቱ የጤናና የማህበራዊ ኑሮ ደህንነት ካውንስለር አልስቴ አርብሩ ባለፈው አርብ ባደረጉት ጋዜጣዊ ጉባኤ በአንዳንድ የከተማይቱ ገበያዎች የኮቪድ-19 ቫይረስ በመገኘቱ የገበያዎቹ መዘጋት ወሳኝ ነው ብለዋል። የገበያዎችን ማጽዳትና በአዲስ መልክ የማደራጀት ተግባር በመጪው ወር ማብቂያ ላይ ይጠናቀቃል ተብሎ ይጠበቃል። እስካሁን ባለው ጊዜ ሞዛምቢክ ውስጥ ከ600 በላይ የኮሮና ቫይረስ በሽተኞች እንዳሉ ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በአንዳንድ የፖሊሶች አሰራር ላይ ለውጥ የማድረግ እርምጃ ይፈርማሉ ተብሎ ይጠበቃል። ዓላማው የፖሊሶችን አሰራር ለማስተካከል መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። አንድ ከፍተኛ ባለስልጣን ትላንት ለጋዜጠኞች በሰጡት መግለጫ ፖሊሶች በኃይል አጠቃቀም ላይ ያላቸውን አያያዝ ለማስተካከል ስልጠና እንደሚሰጣቸው ገልጸዋል። ሌላው ዘዴ ደግሞ ፖሊሶች ጥቃት አልባ የሆነ የድረሱልን የስልክ ጥሪ ሲደረግላቸው ከማህበራዊ ኑሮ ሰራተኞች ጋር ሆነው የሚሄዱበት አገልግሎት መመስረት እንደሆነ ተገልጿል። ይህ እንግዲህ በተለይም ከአእምሮ ህመምና ከአደንዛዥ እጽ መውሰድ ጋር የተያያዘ ሲሆን ነው ተብሏል። በሀገሪቱ ዙሪያ የፖሊሶች አያያዝን በሚመለከት ሰፊ ለውጥ እንዲደረግ በምክር ቤት ውይይት እየተካሄደ መሆኑ ታውቋል። አሁን ደግሞ በተለያዩ ሀገሮች የኮቪድ-19 ሁኔታ እንመለከታለን። በቻይና መዲና ቤጂንግ ውስጥ ቢያንስ 106 ሰዎች በኮሮና ቫይረስ ተመያዛቸው የቫይረሱን የበለጠ መስፋፋት ለመከላከል ሲሉ የሀገሪቱ ባለስልጣናት ቢያንስ በ21 መንደሮች ላይ የመንቀሳቀስ ገደብ ደንግገዋል። ቤጂንግ ውስጥ 27 ሰዎች በቫይረሱ እንደተያዙ የተገለጸው ባለፈው ሐሙስ ነበር። ቫይረሱም ሽንፋንዲ ከተባለው በከተማይቱ ደቡባዊ ምዕራብ ከሚገኘው የአሳ ገበያ ጋር የተያዘ መሆኑ ተዘግቧል። 90,000 የሚሆኑ እንቅስቃሴ በታገደባቸው አካባቢዎች የሚኖሩ ሰዎች ከቤታቸው እንዳይወጡና ምርመራ እንዲደረግላቸው ታዘዋል። ለከፍተኛ የቫይረሱ አደጋ የተጋለጡ ናቸው የተባሉ መንደሮች ነዋሪዎች ከከተማይቱ እንዳይወጡ የቤጂንግ ባለስልጣኖች አዘዋል። ኒውዚላንድ ራስዋን ከኮሮና ቫይረስ ነጻ ማውጣቷን ከጥቂት ቀናት በፊት የገለጸች ቢሆንም ሁለት በቫይረሱ የተያዙ ሴቶች እንደተገኙ ዛሬ አስታውቃለች። ሁለቱ ሴቶች በሞት አፋፍ ላይ ያሉ የቤተሰብ አባልን ለመጠየቅ ከለንደን ይሄዱ ናቸው ተብሏል። የዓለም የጤና ድርጅት ኮሮና ቫይረስ ሊደርስበት የማይችል አካባቢ አለ ብሎ እንደማይገምት አስተንዝቧል። በርካታ የአውሮፓ ሀገሮች ድንበሮች ለአህጉሪቱ የአየር በረራ ክፍት በሆኑበት በአሁኑ ወቅት ስለ አስተማማኝነታቸው ጉዳይ ከጋዜጠኛ ለቀረበላቸው ጥያቄ ሲመልሱ ነበር የድርጅቱ የአስቸኳይ ጊዜ ፕሮግራም ኃላፊ ዶክተር ማይክል ራያን ይህን ያሉት። የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም የኮሮና ቫይረስ መዛመት ያዘገመባቸው በሚመስሉ ሀገሮችም ቢሆን ቫይረሱ ዳግም ሊከሰት እንደሚችል በመግለጽ አስጠንቅቀዋል። ከደቡብ እስያ ሀገሮች የፓኪስታን ነዋሪዎች አስፈላጊውን ጥንቃቄ ካላደረጉ በስተቀር በቫይረሱ የሚያዙ ሰዎች ብዛት እስከ መጪው ወር መጨረሻ ላይ እጥፍ ሊሆን እንደሚችል ጠበብ ተናግረዋል። በአሁኑ ጊዜ ፓኪስታን ውስጥ 144,478 የቫይረሱ በሽተኞች እንዳሉ 2,729 ሰዎች ደግሞ ሕይወታቸው ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 9 2012 ዓ.ም ምረት ምሽት ፕሮግራም ነው። በፌስቡክ ላይቭ @amharic እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስተምጣችሁ። የአሜሪካ ድምጽን ለአራት አመታት በዳይሬክተርነት የመሩት አማንዳ ቤኔትና ምክትላቸው ሳንዲ ሱጓራ ትላንት ሰኞ ስራቸውን በፈቃዳቸው ለቀቁ። ዳይሬክተር ቤኔት ስራቸውን የለቀቁት ከዩናይትድ ስቴትስ ግብር ከፋዮች በሚያገኘው በጀት የሚንቀሳቀሰውን የዜና ድርጅት የጋዜጠኝነት ነጻነት ላይ ከዋይት ሃውስ የቻይናን ፕሮፓጋንዳ ያሰራጫል ተብሎ የቀረበበትን ጥቃት ሲከላከሉ ከቆዩ በኋላ መሆኑን ጠቅሶ የቪኦኤ ብራያን ፓደን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
የቪኦኤ ዳይሬክተር አማንዳ በኔት እና ከሳቸው ጋር አብረው ስራቸውን የለቀቁት ምክትላቸው ሳንዲ ሱጋዋራ ለቪኦኤ ሰራተኞች ባስተላለፉት የስንብት መልእክት ላይ መስሪያ ቤቱ ከትራምፕ አስተዳደር ጋር ያለበትን ውጥረት አላነሱም። ይልቁንም ቪኦኤን በበላይነት ለሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ USAGM ዋና ስራ አስፈጻሚ ሆነው በቅርቡ በፕሬዝደንት ትራምፕ የተሾሙት ማይክል ፓክ እኛም በሌላ ሰው የመተካት መብት አላቸው። አሁን እኛ ያለብን መሰናበት ነው ያሉት። የቪኦኤ ሰራተኞችም እናንተነታችሁን የጋለ የሙያ ፍቅራችሁንም ሆነ ተልኳችሁንና ሐቀኝነታችሁን የሚቀይር አንዳች ነገር አይኖርም ብለዋል ዳይሬክተር አማንዳ በነትና ምክትላቸው ለአሜሪካ ድምጽ ሰራተኞች ባስተላለፉት የስንብት መልእክት። አያይዘውም የቪኦኤን የሙያ ነጻነት የሚያስከብረውና ባለም ዙሪያ ባሉ አድማጮቻችን ዘንድ ላለን አስገራሚ ተአማኒነት ከማናቸውም ዋናው ሚና የሚጫወተው ያ ነጻነታችን የሚጠበቅበት አጥር ነው ካሉ በኋላ አዲሱ ዋና ስራ አስፈጻሚ ፓክም እንደሚያከብሩት በዩናይትድ ስቴትስ ኮንግረስ ፊት በቃለ መሐላ አረጋግጠዋል ብለዋል። በመወሰኛው ምክር ቤት ተይዞባቸው የነበረው የማይክል ፓክ ሹመት እንዲጸድቅ ፕሬዝዳንት ትራምፕ ግፊት ማድረግ ሲጀምሩ የቪኦኤ ነጻነት ከበሬታ ጉዳይና አስተዳደሩ መንግስታዊ የዜና ተቋማትን የቪኦኤ መተዳደሪያ ቻርተር ሩሲያ፣ ቻይና፣ ኢራን እና ሌሎችም በሳንሱርና ባፈና ስር ያሉ ሀገሮች ለሚገኙ አድማጮቹ የሚያሰራጫቸው ዘገባዎች ትክክለኛ ተጨባጭና ሁሉን ወገን ያካተቱ አሜሪካን እንጂ ከአሜሪካ ህብረተሰብ አንዱን ለይተው የሚወክሉ መሆን እንደሌለባቸው የሚያዝ ነው። ታዲያ ባለፈው ሚያዝያ ወር ዋይት ሃውስ በዌብሳይቱ ላይ የአሜሪካ ድምጽን የቻይና ፕሮፓጋንዳ በማስተጋባት ወንጅሏል። የቻይና ውሃን ከተማ የኮሮና ቫይረስ ወረርሽኝ ጋብ ማለቱን ተከትላ እንቅስቃሴዎቿ ሲከፈቱ የሚያሳይ ቪዲዮ በማውጣቱ ቪኦኤ አብዝቶ የሚያወራው ስለ አሜሪካውያን ሳይሆን ስለ አሜሪካ ጠላቶች ነው ሲል ከሷል። የአሜሪካ ድምጽ ያወጣው ቪዲዮ የራሱ ሳይሆን ከአሶሺየትድ ፕሬስ የተወሰደ ነው። ስለ ቻይና የወረርሽኝ ይዞታ የሚያሳዩት አሃዛዊ መረጃዎችን ቢሆኑ የተወሰዱት በብዙዎች ዘንድ ከማናቸውም ተአማኒ ተደርጎ ከመታየው የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ቢሆንም ዋይት ሃውስ ግን ከመወንጀል ወደ ኋላ አላለም። አማንዳ በነት የአሜሪካ ድምጽ ቻይናን የሞገተባቸውን በርካታ ዘገባዎችና ዝግጅቶች በዝርዝር አቅርበው የቻይና ፕሮፓጋንዳ መሳሪያ ሆኗል ተብሎ የቀረበውን ክስ አጥብቀው ተከላክለዋል። ያም ሆኖ ፕሬዝዳንት ትራምፕ በአንድ የዋይት ሃውስ ጋዜጣዊ ጉባኤ ላይ ሲናገሩ የአሜሪካ ድምጽ የሚያወራውን ብትሰሙት እንዴት አስጠሊታ ነገር እንደሚያወሩ ማይክል ፓክ ይግባንጂ ግሩም ስራ ነው የሚሰራው ሲሉ ተደምጠዋል። አሁን በዚህ ባለፈው እሁድ ደግሞ የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካ ድምጽ ጋዜጠኞች ቃለ መጠይቅ እንዳይሰጡ በውስጥ ማስተዋወሻ ለሰራተኞቹ መመሪያ ማስተላለፉን ቪኦኤ ዘግቧል። ሲዲሲ ለውሳኔው መሰረት ያደረገው ቪኦኤ የቻይናን ፕሮፓጋንዳ ያሰራጫል በሚል በዋይት ሃውስ ዌብሳይት ላይ የወጣውን ውንጀላ መሆኑን ጠቅሷል። አማንዳ በኔት በዋይት ሃውስ አስተያየት ላይ የተመረኮዘ አሳሳቢ ፖሊሲ ያሉትን መመሪያ ሲዲሲ ባስቸኳይ እንዲያነሳ በማሳሰብ መግለጫ አውጥተዋል። ትናንት ሰኞ እኩለ ቀን ላይ ነው ዳይሬክተር አማንዳ በኔትና ምክትላቸው ሳንዲ ሱጋዋራ የሥራ መልቀቂያቸውን ያስገቡት። ስራቸውን እንዲለቁ ከዋይት ሃውስም ሆነ በአዲሱ ስራ አስፈጻሚ ማይክል ፓክ ተጠይቀው እንደሆነ ግን በዚህ ለሰራተኞች በኢሜል ባስተላለፉት የስንብት ደብዳቤ ላይ የተቆሙት ነገር የለም። ማይክል ፓክን አስመልክተው በዚህ የስንብት ደብዳቤያቸው እሳቸው የገቡት ቃል ስራ ላይ መዋሉን ለማረጋገጥ እያንዳንዳችሁ ባላችሁ ዕውቀት፣ ለሙያችሁ ባላችሁ ክብር፣ ለተልእኳችሁና ለሐቀኛ ጋዜጠኝነት ባላችሁ ቁርጠኝነትና በታታሪነታችሁ እንደምታግዟቸው አውቃለሁ ብለዋል አማንዳ በነት። ወጋጥባቂ አመለካከት ያላቸው የፊልም ሰሪና የፕሬዝዳንት ትራምፕ የቀድሞ አማካሪ የስቲቭ ባነን ባልደረባው ማይክል ፓክ የሚመሩት የዩናይትድ ስቴትስ የዓለም አቀፍ ሚዲያ ድርጅት USAGM ከሚያስተዳድራቸው ተቋማት ትልቁ የሆነው የአሜሪካ ድምጽ በዓለም ዙሪያ በ47 ቋንቋዎች በሚያስተላልፋቸው ፕሮግራሞች ከ280 ሚሊዮን በላይ አድማጮችን ይደርሳል። ከUSAGM ድርጅቶች አንዱ የሆነው Open Technology Fund የተባለው ድርጅት ዋና ስራ አስፈጻሚ ሊቢ ሊዮም ከትናንትና በስቲያ እሁድ ስራቸውን ለቀዋል። ሊቢ የለቀቁት በስቲቭ ባነን የዩቲዩብ የውይይት ፕሮግራም ላይ የቀረቡ አንድ ወጋ አጥባቂ እንግዳ መባረር አለባቸው ሲሉ መከራከራቸውን ተከትሎ መሆኑ ተዘግቧል። ከአራት አመታት በፊት በቀድሞ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የቪኦኤ ዳይሬክተር ሆነው የተሾሙት አማንዳ በነት የፑሊትዘር ሽልማት አሸናፊ መጽሐፍ የደረሱ መርማሪ ጋዜጠኛና ኤዲተር ሲሆኑ Bloomberg News, Philadelphia Inquirer እና Wall Street Journalን ጨምሮ ለበርካታ አበይት የዜና ድርጅቶች የሰሩ ናቸው። ባለፈው አመት ብሔራዊ የፕሬስ ክለብ በሙያ ክንዋኔዎቻቸው አክብሯቸዋል። አማንዳ በነት በዝግጅቱ ላይ ባደረጉት ንግግር የፕሬስ ነጻነትን አስፈላጊነት አስመረውበታል። የአሜሪካ ድምጽ ለሚያገለግላቸው ሀገሮች የጋዜጠኝነት ነጻነት ተምሳሌትነቱን ለማሳየት ተልእኮ ፈተናዎቹን አስመልክተው ሲያወሱ የምታነቡትን የምታዩትን አንዱንም የማታምኑበት ዓለም መኖር እስኪ ይታያችሁ። አዎ እኔና የኔ ባልደረቦች በየቀኑ የምንሰራው ነጻ ፕሬስ በሌለበት ዓለም ነው። እኛ ፕሮፓጋንዳ ስራችን አይደለም ወደፊትም አይሆንም ማለታቸው ይታወሳል። ለቪኦኤ በሰጡት ቃልም የነጻ ፕሬስ አስፈላጊነትን እንዲህ ሲሉ ነው አማንዳ በነት የገለጹት።
You know, here in the United States, we say that it's not an accident that freedom of the press is the First Amendment of the Constitution because
the United States እንደምንለው ህገ መንግስት ላይ የፕሬስ ነጻነት አንደኛ ማሻሻያ ወይም First Amendment የሆነው በአጋጣሚ አይደለም። ምክንያቱም ለህዝቡ በነጻነት መረጃ የሚያደርስ ነጻ ፕሬስ ከሌለ ዲሞክራሲያዊ ህብረተሰብ ሊኖር ስለማይችል ነው። በአለም ዙሪያ ሲታይ መንግስታት ችግር ሲገጥማቸው ወይም ህዝብ የማይፈልገውን ነገር ሲያደርጉ ወይም መፈንቅለ መንግስት ወይም ደግሞ ምርጫ ላይ ተመለከተ ሙግት ሲነሳ መጀመሪያ ፕሬሱን የሚዘጉት ለምንድን ነው? መረጃ ኃይል ስለሆነ ነው።
That's when they close down the press. Why is it? It's because they realize that information is power.
በዩናይትድ ስቴትስ የመወሰኛው ምክር ቤት በብዙዎች ዲሞክራት አባላት ተቃውሞ የቀረበበት ሹመታቸው የጸደቀው ማይክል ፓክ የቪኦኤ ዳይሬክተር በነትና ምክትላቸውን ስራ መልቀቅ አስመልክቶ ጽፈት ቤታቸው ባወጣው መግለጫ የቪኦኤ ዳይሬክተር አማንዳ በነትና ምክትላቸው ሳንዲ ሱጋዋራ ስላበረከቱት አገልግሎት USAGM ምስጋናውን ይገልጻል። ለወደፊትም መልካሙን ሁሉ ይመኝላቸዋል ብሏል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የሆኑት ዲሞክራቱ ኮንግረስማን ኤሊየት ኤንግል አማንዳ በነትንና ምክትላቸውን ስላገልግሎታቸው አመስግነዋል። ሲዲሲ የበሽታዎች ቁጥጥርና መከላከል ማዕከል ለአሜሪካ ድምጽ ቃለ መጠይቅ እንዳትሰጡ የሚለውን ፖሊሲውን የሚያስቆጣ ብለው በአስቸኳይ እንዲቀለብሰው አሳስበዋል። አስከትለውም ኮንግረስማን ኤንግል አዲሱ የዩኤስኤጂኤም ዋና ስራ አስፈጻሚ ማይክል ፓክ ለቪኦኤ ጋዜጠኞችና ለድርጅቱ ነጻነት መቆም ይጠበቅባቸዋል ካሉ በኋላ ለዚህ ኃላፊነት ተሹመው ይህን ማድረግ ካልቻሉ ግን ትኩረታቸው የተቋሙን የጋዜጠኝነት ነጻነት ለማራመድ መሆኑ ላይ ጥያቄ ያስነሳል ብለዋል።
ፍራንስ ታደነንና ቆንጅታዬን እናመሰግናለን። ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች በመቀለ ከተማ ከትግራይ ክልል ከፍተኛ አመራሮች ጋር በሰላም ጉዳይ በዝግ ውይይት አካሂደዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈንና ለውይይት ዝግጁ መሆናቸውን አረጋግጠውልናል ብለዋል የአገር ሽማግሌዎችና የሃይማኖት መሪዎች ተወካይ። የክልሉ መንግስት በበኩሉ በአሁኑ ጊዜ ያለው ችግር አገራዊ በመሆኑ መፈታት የሚገባው የሁሉንም የሀገሪቱን ክልሎች ባካተተ ውይይት በማካሄድ ነው ብለዋል። ሙልጌታ ጽሃ ዝርዝር ተቀባለው።
በዛሬው ዕለት በመቀለ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ፣ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎች የሃይማኖት መሪዎች፣ ምሁራንና ታዋቂ ሰዎች ያካተተ የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ሌሎች የክልሉ ከፍተኛ ባለስልጣናት ጋር ውይይት አካሂዷል። ውይይቱ ለመገናኛ ብዙሃን ዝግ ነበር። የሀገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ውይይቱ በሀገራዊ ሰላም ጉዳይ ነበር ብለዋል። ባለፉት 5 አመታት በሀገሪቱ የሰላም እጦት ቀጥሏል። ይህንን በውይይት ለመፍታት ነው የመጣ ነው ብለዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለውይይት ዝግጁ መሆናቸው አረጋግጠውልናል ብለዋል። ፓስተር ዳንኤል
ችግሮቻቸውን በጠረጴዛ ዙሪያ ቁጭ ብለው መፍታት አለባቸው። ለኢትዮጵያ ህዝብ ሰላምና አንድነት መስራት አለብን። ውስጣዊ አንድነታችንን ማጠንከር አለብን። ውስጣዊ አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይህንን መልእክት ለማስተላለፍ ነው የመጣነው። እንግዲህ በመላሹን አሁን በጋራ እንደሰማነው የሀገር ሽማግሌዎችም በሃይማኖት አባቶች ፊትም የክልሉ ረሰ መስተዳደር ቃል የገቡልን ለሰላም ብላችሁ በመጠሩት ስብሰባ በሙሉ በጠረጴዛ ዙሪያ ተገናኝተን ለመወያየት ፈቃደኞች ነን። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎችን ጥያቄ እኛ ከዚህ በፊትም አልተቃወምንም፣ አሁንም ልንቃወም አንችልም። ምክንያቱም ኢትዮጵያዊነት አንዱ ባህላችን መገለጫ ነውና፣ ስለዚህ በባህላችን መሰረት ሽማግሌና ሃይማኖት አባት ከጠራን መተን በጠረጴዛ ዙሪያ ለመወያየት ፈቃደኛ ነን ብለዋል።
የሃይማኖት መሪዎችና የሀገር ሽማግሌዎች በጋራ ለሀገር ሰላም ብለው ያዘጋጁት ውይይት እንጂ በማንም አካል ተልከን አይደለም ብለዋል።
ሰው አዞን ወክለን ሳይሆን በግል ተነሳሽነት ኢትዮጵያዊነታችን ግድ ብሎ ነው የመጣ ነው። አንድነታችን አሳስቦ ነው፣ ፍቅር ነው ያመጣን። ስለዚህ አንዳንድ ጊዜ ብልጽግና ፓርቲ ነው የላካቸው፣ አሁን ደግሞ ከዚህ ስንሄድ አይ ወያኔ ነው የላካቸው ሊባል ይችላል። ግን እኛ ህሊና ያለን ሰዎች ነን እና ህሊና ይኖራችሁ ልል እፈልጋለሁ። ምክንያቱም እውነቱን የፈለገ ሰው ደውሎ መጠየቅ ይችላል። እንዲሁ ዝም ብሎ በአየር ላይ ማንንም ሳይጠይቅ ማንንም ሳያማክር የኔ ምንጭ እያሉ የሚናገሩት ሐሰትን የተሞላ ትርክት መቆም አለበት። ይሄ ደግሞ ለግጭታችንም መፍትሄ አያመጣም፣ የበለጠ ወደ ችግር ይከተናል እንጂ።
በቀጣይ ወደ ኦሮሚያ፣ አማራና ሶማሌ ክልሎች በመሄድ ተመሳሳይ ውይይት እንደሚካሄድ ፓስተር ዳንኤል ገልጸዋል። በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል የከተማና ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተፈስተ በበኩላቸው የትግራይ ክልል ሰላሙ ተጠብቆ ያለ ነው ብለዋል። በአሁኑ ጊዜ የተፈጠረው ችግር በፌዴራሉ መንግስትና በትግራይ ክልል መካከል አይደለም ብለው እንደሚያምኑ ገልጸው ያለው ችግር ሀገራዊ ነው። ይህንንም ለመፍታት ሀገራዊ መድረክ በማዘጋጀት ሁሉንም ያሳተፈ ውይይት በማካሄድ ነው መስራት ያለበት ብለን ገልጠናል ብለዋል።
የሀገር ሽማግሌዎች፣ የሃይማኖት ተቋማት መሪዎች ለማናገር እንደሚፈልጉ ነው የገለጹልን። እኛ ሁልጊዜ ለመናገር ለመወያየት ዝግጁ ነን ማንኛውም ሰዓት ቢሆን። ስለዚህ እኛ ተቀብለን አስተናግደናቸዋል። ያነሱት ከፌዴራል መንግስትና ከአጎራባች ክልል ከአማራ ክልል መናገር አለባችሁ የሚል ነው። ችግር አለ መናገር አለባችሁ የሚል ነው ያነሱት። እኛ ደግሞ ያልነው ችግሩ እንደ ሀገር ነው። ሀገሪቷ በጣም ከፍተኛ ቀውስ ውስጥ ገብታለች። ፖለቲካዊ ቀውስ አለ። ኢኮኖሚው፣ የልማት ስራዎች በሙሉ ቆሟል። ሀገሪቷ መፈራረስ ላይ ደርሳለች። ህግ ስርዓት እየተጣሰ ነው ያለው። የመጨረሻው አንድ የሚያደርገን ህገ መንግስትም ተጥሶ የማይሆን ውሳኔ በቅርቡ ተወስኗል። ስለዚህ የሀገር ጉዳይ እኛም ያሳስበናል። ሁሉም የኢትዮጵያ ህዝቦች ይመለከታቸዋል። ሁሉም የኢትዮጵያ ኃይሎች ይመለከታቸዋል። የትግራይ ጉዳይ አይደለም። ሁሉም የኢትዮጵያ ህዝቦች የሚሳተፉበት፣ ሁሉም የኢትዮጵያ የፖለቲካ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። ስለዚህ አጀንዳው የትግራይ አይደለም። ሰላም ከሆነ ሰላም ችግር ያለው ሌላ አካባቢ ነው እንጂ የትግራይ አይደለም።
በዛሬው ዕለት ውይይት ለማካሄድ ወደ መቀለ ከተማ የገቡ 52 የሀገር ሽማግሌዎችና የሃይማኖት መሪዎች ውይይታቸው ከጨረሱ በኋላ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ጌታን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.hon.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ከአውሮፓ እስከ ኤዥያ እና አሜሪካ በኮሮና ቫይረስ ወረርሽኝ ሳቢያ ለወራት ተዘግተው የቆዩ ሬስቶራንቶች፣ የማምለኪያ ስፍራዎች፣ የገበያ አዳራሾች፣ ምግብ ቤቶችና የአገራት የወሰን ድንበሮች ቀስ በቀስ እየተከፈቱ ነው። ይሁን እንጂ የአሜሪካ ድምጽ ዘጋቢ ሜሪያም አዲያሎ እንደዘገበችው ቀድሞውንም ቢሆን ዓለም እንድትዘጋ ምክንያት የነበረው የኮሮና ቫይረስ አሁንም ቢሆን ጨርሶ ባለመጥፋቱ በብዙ ሰዎች አእምሮ ውስጥ እንዳለ ነው ትላለች። ዘገባውን ደረጀ ደስታ ወደ አማርኛ መልሶታል።
የኒውዮርኩ ገዢ አንድሩ ኮሞ በዚህ ሳምንት ውስጥ ኒውዮርክ መሃል ከተማ ከሚገኘው የባቡር ጣቢያ አንስተው ስለ ኮሮና ቫይረስ የሚሰጡትን ዕለታዊ ጋዜጣዊ መግለጫ እስከሚሰጡበት ማዕከላዊ የባቡር መናኸሪያ ድረስ በባቡር ተጉዘዋል። ይህን ማድረጋቸው ጊዜው በቫይረሱ እጅግ ለተመታችው ኒውዮርክ ዳግም እንደ ማንሰራራት ተደርጎ እንዲታሰብ ለማድረግ ይመስላል። እንዲህ አሉ ኮሞ።
ኒውዮርክ ተመልሳለች። ኒውዮርክ ተመልሳለች።
ቢሆንም ግን የኒውዮርክ ሰዎች ብልህ እንዲሆኑ መከራዋል። መከላከያው ክትባት ብቻ ያውም ገና ያልተገኘው ሳይሆን የአፍና አፍንጫ መሸፈኛ ጭንብል ማድረጉንና እጃቸውን ማጽዳዳት እንዳይዘነጉ አሳስበዋል። ያ ከሆነ አሉ ኮሞ።
ቫይረሱ ምን ያህል እንደተስፋፋ መቆጣጠር እንችላለን። ያንን ማድረግ እስከቻልን ድረስ መንቀሳቀስ እንችላለን።
በሌላው የዓለም ክፍልም እንዲሁ የንግድ እንቅስቃሴዎች እየተከፋፈቱ ነው። ለምሳሌ በኢንዶኔዥያ ከሁለት ወራት በኋላ ቢሮዎች፣ ምግብ ቤቶች፣ ግሮሰሪዎች ሰራተኞቻቸውንና ደንበኞቻቸውን በግማሽ እየቀነሱም ቢሆን ተከፍተዋል። በህንድም እንዲሁ ከ10 ሳምንታት በኋላ ለቫይረሱ የተጋለጡ ሰዎች ቁጥር እየጨመረ መሆኑ እየተነገረ እንኳን የማምለኪያ ቦታዎች፣ ምግብ ቤቶች፣ የገበያ አዳራሾች፣ የአገራት የድንበር ወሰኖች ተከፋፍተዋል። አርጁን ጌሉት የተባሉት የአንድ ገበያ አዳራሽ ኃላፊ በቫይረሱ የተጋለጡ ሰዎች ቁጥር በመጨመሩ አልተነናገጡም። ምክንያቱም የችርቻሮ መደብሮቹ ተመልሰው በእግራቸው ለመቆም መከራቸውን እያዩ መሆናቸውን ተናግረዋል።
ደንበኞቻችን ይህን ሁሉ ከተመለከቱ በኋላ በመናደርገው ጥንቃቄ እምነት ልናሳድርባቸው የሚገባ ይመስለኛል።
በሜክሲኮ ደግሞ አንዳንድ ዜጎች የሚያዩትና ባለስልጣኖች የሚሉት ነገር የተምታታ መሆኑን እየገለጹ ነው። የአገሬው ነዋሪ ሮዛ ኮለን እንዲህ ብለዋል።
እንዳለመታደል ሆኖ በአንድ በኩል በቫይረሱ የተጋለጡ ሰዎችና የሟቾች ቁጥር እየጨመረ መሆኑን በዜና እንመለከታለን። በሌላ በኩል ደግሞ ያስቸኳይ ገደቡ መነሳቱን ይነግሩናል።
ሁከት በሞላባት የሜክሲኮ ከተማ ያሉት የንግድ ድርጅቶች ባለፉት 2 ሳምንታት ውስጥ የተከፈቱ ሲሆን የሜክሲኮ ፕሬዝዳንት አማኑኤል ሎፔዝም አገር ጤና መሆኑን ለማሳየት ወደ ደቡባዊው ሜክሲኮ ወርደው ጉብኝት ሲያደርጉ ከርመዋል። በኮሮና ቫይረስ እጅግ በተጠቃችው ስፔንም የንግድ ድርጅቶችና እንቅስቃሴዎች ቀስ በቀስ እየተከፈቱ ነው። የአንድ ቡና መጠጫ ቤት ስራ አስኪያጅ የሆኑት ጁአን ፓብሎ እንዲህ ብለዋል።
ለጊዜው ነገሮችን ቀለል አድርገን በእርጋታ እየተቀበልናቸው ነው። ከሁኔታዎችም ጋር እየተላመድን ነው። በቃ ይሄው ነው።
አፍሪካም እንዲሁ ነው። ለምሳሌ በቱኒዚያ ከሁለት ወራት በላይ ዝግ ሆኖ የቆየው ቱሪዝም ቀስ በቀስ እየተከፈተ ነው። መንግስት ሆቴሎች ማሟላት ከሚኖርባቸው የጥንቃቄ ገደብ ጋር እንዲከፈቱ ፈቅዷል። የሆቴል ባለቤት የሆኑት ዋሲላ ሰሊም እንዲህ ብለዋል።
በተሟላ መልኩ ለመክፈት ከሁሉም ሀገር የመጡና የተለያዩ ሀገር ዜጎች የሆኑ ደንበኞች ይኖሩናል ብዬ ተስፋ አደርጋለሁ።
ሌሎች ግን ስለ ቱሪዝሙ ስጋት አላቸው። ምክንያቱም በኮሮና ቫይረስ ይበልጥ ከተጎዱ ሀገሮች የሚመጡ ቱሪስቶች ለራሳቸውም ሆነ ለሌላው ሀገር ስጋት ሊሆኑ ይችላሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አድማጮች የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአህዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። የወላይታ ህዝብ ተወካዮች ራሳቸውን ከደቡብ ክልል ምክር ቤት አባልነት ማግለላቸውን የዞኑ ምክር ቤት ገለጸ። የወላይታ ህዝብ በክልል ተደራጅቶ ራሱን በራሱ ለማስተዳደር ያቀረበው የህገ መንግስታዊ መብት ጥያቄ ተገቢ ምላሽ አለመሰጠቱ ራሳቸውን ለማግለላቸው ዋና ምክንያት መሆኑ የዞኑ ምክር ቤት ባወጣው መግለጫ አስታውቋል። የሐሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስተምጣናል።
በወላይታ ዞን ምክር ቤት ዋና አፈ ጉባኤ በወይዘሮ አበበችራሽ ስም የወጣው መግለጫ በ2007 ዓመተ ምህረት በተደረገው ምርጫ ተመርጠው በደቡብ ክልል ምክር ቤት የወላይታን ህዝብ ወክለው ነበሩ ተባሉ 38 የደቡብ ክልል ምክር ቤት አባላት ራሳቸውን ከምክር ቤት አባልነት ማግለላቸውን ገልጧል። 38ቱ አባላት ፈርመውበታል ያሉት ራሳቸውን ያገለሉበት ደብዳቤ ለደቡብ ክልል ምክር ቤት፣ ለደቡብ ክልል ርዕሰ መስተዳድር ጽህፈት ቤት፣ ለደቡብ ክልል ብሔረሰቦች ምክር ቤትና ለደቡብ ክልል ብልጽግና ፓርቲ ጽህፈት ቤት ማስገባታቸውንም ወይዘሮ አበበች ተናግሯል።
አባላት ከቀጣይ የዞኑ ብሔረ ምክር ቤት አባላት ናቸው። ብሔረ ምክር ቤትም ድምጽ አላቸው። ስለዚህ ሂደቱ ያመነሱ አልተካሄደም። ግን መደመጥ በክልል ደረጃ በደቡብ ክልል ደረጃ እየተደመጠ አይደለም። በተለያዩ ጊዜያት ይህን ጥያቄ ስለምናነሳ ህጋዊና ህገ መንግስታዊ ጥያቄ በህገ መንግስቱ መሰረት ነው መመለስ ያለበት። ግን ደግሞ እየተደመጥን አይደለም። ስለማንደመጥ ኃላፊነታችን ከመወጣት ረዘ እየተደመጥን አይደለም። ስለዚህ ላንደመጥ በሄዶ መቀመጥ ፋይዳ የለውም።
የህዝቡን ድምጽ ማሰማትና ማስከበር በማይቻልበት ሁኔታ በምክር ቤቱ ለመቆየትና በጉባኤው ለመገኘት የማይገደዱ መሆናቸውም ተናግሯል።
የጠየቅናቸው ነገሮችና አባላቱ ዘው ተገኝቶ የሚያነሱትን ሳን የምናዳምጡ ስለሆነ አሁን በቅርቡ በተጠራው ጉባኤ ጭምር እንደማንገኝ ጠራርመን ለሚመለከት ያስገባን መሆኑን ነው።
በክልል የመደራጀት ጥያቄ በኢፌዴሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ሀለተሀ መሰረት በብሔሩ ምክር ቤት በሙሉ ድምፅ ጸድቆ በ2011 ዓ ም ለክልሉ ምክር ቤት ቀርቦ ውሳኔ ህዝብ እንዲደራጅ መጠየቁን ማስታውሷል። የደቡብ ክልል ምክር ቤት በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ሌላይ በተቀመጠው መሰረት በአንድ ዓመት ጊዜ ውስጥ ከምርጫ ቦርድ ጋር ውሳኔ ህዝብ ማደራጀት ሲገባው ምላሽ ሳይሰጥና መደበኛ ጉባኤያቸውን ሳካሄድ ከመቆየቱም በላይ በ2011 ዓ ም ባካሄዳቸው ሁለት ጉባኤዎች በአጀንዳነት እንዲቀርብ በጽሁፍም ሆነ አባላቶቹ በጉባኤዎቹ በመገኘት ቢጠይቁም መልስ ሳያገኝ ቀርቷል ሲል መግለጫው ተችቷል። የወላይታ ህዝብ የጠየቀው ህገ መንግስታዊ ህጋዊና ሰላማዊ ጥያቄ በህገ መንግስቱ መሰረት እንዲመለስ የፌዴሬሽን ምክር ቤት ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 251/1993 አንቀጽ 19 ንዑስ አንቀጽ 3 መሰረት ለፌዴሬሽን ምክር ቤት ይግባኝ መጠየቃቸውንም ወይዘሮ አበበች አሳውቀዋል። መግለጫው የደቡብ ክልል ምክር ቤት የወላይታን ህዝብ በቸልተኝነትና በንቀት ማለፉ ህዝቡ በመንግስት ላይ ነበረው እምነት እንዲሟጥጥና እንዲሸረሸር አድርጓል ብሏል። የወላይታ ሶዶ ዩኒቨርሲቲ መምህርና የወላይታ ህዝብ የመብት ተሟጋችና አክቲቪስት ነኝ የሚሉት አቶ አሸናፊ ከበደ የወላይታ ህዝብ መብት እየተከበረ አይደለም በማለት ተናግሯል። የወላይታ ተወካዮች ከምክር ቤቱ አባልነት ራሳቸውን ያገለሉት በህዝቡ ግፊት ነው፣ የህዝቡንም ትግል በግልጽ የተቀላቀሉበትም ትክክለኛ ማሳያ መሆኑን ተናግሯል።
አሁንም መሸፈቡ ፋይዳ የሌለው የወላይታ ህዝብ ድምፅ የማይደመጥበትና አጀንዳም እንዳያዝ የተከለከለ የወላይታ ህዝብ ለቋል።
በምክር ቤቱ የወላይታን ህዝብ በመወከል የህዝቡን የበጀትና ሌሎች ጉዳዮችን ማን ያንጸባርቃል ተብሎ ለሚቀርበው መሰረታዊ ሀሳብም የወላይታ ህዝብ የመጀመሪያው ጥያቄ ክልል ሆኖ መደራጀት ነው ብለዋል።
ህዝቡ በህገ መንግስት መሰረት ህዝብን በሚወክል መዋቅር አልተደመጠም። በህዝብ ደረጃ ለመደመጥ ምን ያህል ፔንፉል እንደሆነ እንግዲህ ያው በግለሰብ ደረጃ እንኳን እንዴት እንደሚቀርብ እናውቃለን። እና ይህ ንቀት ነው። የወላይታ ህዝብ መንግስትና የመንግስት መዋቅር ላሳየው ንቀት የወላይታ ህዝብ ተወካዮች፣ እነዚህ የህዝብ ተመራጭ ናቸው። ህዝቡ አትግቡ ካላቸው አይገቡም። እነሱ ቢገቡም ህዝቡ ውክልናቸውን ካነሳ ህዝብን አይወክልም። ስለዚህ የወላይታ ህዝብ በሙሉ ተሰብስቦ የእነዚህን ህዝብ ውክልናቸውን ለማንሳት ፔቲሽን ተፈራርሞ አስገብቷል። እነሱ ቢገቡ እጅግ በጣም ከባድ የከፋ መከላለቅ ሊመጣ ስለሚችል ቀድሞ ህዝብ አዳምቶ በህዝብ ጫና ነው ሪዛይን ያደረጉትና ይህ ትልቅ ሰላማዊ የትግል አካል ነው።
የወላይታ ህዝብ ክልል ሆኖ እስኪደራጅ ዲሞክራሲያዊና ሰላማዊ ትግሉ እንደሚቀጥልም ተናግሯል። የህዝቦች ሰላማዊ ጉርብትናና አንድነትም ተጠናክሮ ይቀጥላል ነው ያሉት። በዚህ ሳምንት የስራማን ክልል ለመሸኘት በ2012 በጀትና በኮሮና ቫይረስ መከላከል ስራ ላይ ውሳኔ ለማስተላለፍ ይሰበሰባል በተባለው የደቡብ ክልል ምክር ቤት ጉባኤ ላይ የወላይታ ህዝብ እንደራሴ አይኖርም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዘብዲዮስን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች እስቲ ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ ያየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ስልታበላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ኑ። ወደ ተከታዩ ዝግጅት እናልፋለን። ወደ ባህር ዳር ነው ንወስዳችሁ። በቀውስ ጊዜ የሚሰጡ መረጃዎች ያለ ምንም አሻሚ ትርጉም ወደ ማህበረሰቡ መድረሳቸውን ለማረጋገጥ ተደጋጋሚ ጥናት ማድረግ እንደሚገባ የኮሙኒኬሽን ባለሙያዎች ያሳስባሉ። በዚሁ በመረጃ አሰጣጥ ችግር ምክንያት ተቀዛቅዞ የነበረው የአሳ ገበያ ደግሞ መሻሻል ማሳየቱን በባህር ዳር ከተማ የሚገኙ አሳ አስጋሪዎችና ነጋዴዎች ተናግረዋል። ከሳምንት በፊት እነዚሁ ነጋዴዎች አሳ መብላት ለኮቪድ-19 ያጋለጣል በሚል በተዛባ መረጃ ምክንያት ለኪሳራ መዳረጋቸውን የሚገልጽ ዘገባ ማስደመጣችን ይታወሳል። አስቴር ምስጋናው የአካባቢውን የንግድ እንቅስቃሴ ተመልሳ ቃኝታለች። በተከታዩ ዘገባ ደግሞ ሙሉን ታሰማናለች።
የኮሮና ቫይረስ ከተከሰተ ጊዜ ጀምሮ በብዙ የንግድ ተቋማት ላይ ከፍተኛ ኪሳራ ያደረሰ ይገኛል። በባህር ዳር ከተማ የሚገኙ በአሳ ንግድ ላይ የተሰማሩ ነጋዴዎችን በመሰል የኪሳራ ሁኔታ ውስጥ እያለፉ ነው። አሳ መመገብን በተመለከተ የተሳሳተ መረጃ በመሰራጨቱ በዘርፉ የተሰማሩ በርካታ ነጋዴዎች ኪሳራ ውስጥ መግባታቸውን ከሳምንታት በፊት መዘገባችን ይታወሳል። የባለሙያዎችንና የጤና ሚኒስቴር የሥራ ኃላፊ አስተያየት ጭምር የተካተተበት ይህ ዘገባ የተሳሳተውን ግንዛቤ ያጠራ ነበር።
ጤና ሚኒስቴር የህብረተሰባችን ያልበሰሉ የአሳ ምርቶችን እና ሙሉ በሙሉ አሳን እንዳይመገብ አላለም። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አፍለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም።
ይህ ዘገባ አየር ላይ ከዋለ በኋላ በባህር ዳር ከተማ ወደሚገኙ አሳ ቤቶች ተዘዋውሬ ተመልክቻለሁ። የአሳ ጀልባዎች ከሐይቁ አሳ ይዘው በሐይቁ ዳርቻ ቆመዋል። አሳ ጣቢዎችም ሆነ ሌሎች የጉልበት ሰራተኞች በስራ ላይ ናቸው። በምግብ ቤቶችም ላይ ሰዎች እየተመገቡ ተመልክቻለሁ። የምግብ ቤት ባለቤቱና ባለፈው ያነጋገርኩት ጌትነት አየልኝ ዛሬ ገበያው መሻሻል እያሳየ መሆኑን ይናገራል።
መጀመሪያ ላይ የተሰራው ማስታወቂያ እኔ አሳ እንዳይበላ ምናምን የሚል ማስታወቂያ ተሰርቷል ይመስለኛል። ከዛ በኋላ እኛ አቁመን ነው የነበረ፣ አስጋሪው ሁሉም ሰው አቁሞ ነው የነበረ። አሁን ግን ከትንሽ ቀን ወደዚህ የተሻለ ነው። አሳ በስሎ እንደማንኛውም ስጋ ነክ ነገሮች አሳ በስሎ ይበላል ተብሎ ተነግሯል መሰለኛው እና በዛ ምክንያት ይመስለኛል ሰው ትንሽ ከበፊቱ ይመጣል።
አቶ አየለን ነውጤ የባህር ዳር ከተማ ነዋሪ ሲሆኑ የኮሙኒኬሽን ባለሙያ ናቸው። እንደ ኮሮና ያሉ በማህበረሰቡ ውስጥ ቀውስን የሚፈጥሩ ክስተቶች ሲፈጠሩ መረጃዎች አሻሚ ትርጉም እንዳይኖራቸው ቶሎ መፈተሽ ይገባል ይላሉ።
ለምሳሌ እንደ ኮሮና አይነት ፓንደሚክ የሆኑ በሽታዎች ቢኖሩበት ኖሮ የመረጃ አሰጣጥ ስርዓት ዋናው በሽታውን ለመከላከል በሚያስችል ውጤት በሚያመጣ መልኩ የሚሰጡ የመረጃ ስርዓቶች መኖር አለባቸው። ህዝቡ የባህሪ ለውጥ እንዲያመጣ የሚያደርግ መረጃዎች መሰጠት አለባቸው። በሌላ በኩል ደግሞ የማስተማር አይነት ተጨመረበት መሆን አለበት። ነገር እንደኔ ጊዜ የሚሰጡ መረጃዎች አንድ የተቀረጹ ፎርማትድ የሆኑ መረጃዎችን መልቀቅ ሳይሆን በየጊዜው ያሉ ለውጦችን ያስተሳሰብ ለውጦችን በተለያየ መልኩ እየተፈተሹ የሚታዩ የተዛቡ አመለካከቶች የሚመጥን መረጃዎች ተመስጠት ያለባቸው። ለምሳሌ መጀመሪያ ችግሩ እንደተከሰተ አካባቢ ምን አይነት የተዛቡ አስተሳሰቦች ህዝቡ ውስጥ አለ ተብሎ በመለስተኛ ጥናቶች ተለይቶ ኢሚዲየትሊ ያንን ሊያስተካክል የሚችል መረጃ መስጠት አለበት። ከተወሰነ ጊዜ በኋላ ደግሞ እንደገና ቴስት ተደርጎ አሁንስ ለምሳሌ ኮሮና እንደምሳሌ ብንወስድ ለኮሮና መተላለፊያ መንገድ ያለው የተዛባ ምን ነገር አለ የሚለውን ቴስት ተደርጎ ያንን የተዛባ መንገድ ችግር በሚያርም መልኩ የሚሰጥ መረጃ መሆን አለበትና ዓለም ጤና ድርጅትም እንደገናም ሴንተር ፎር ዲዚዝ ኮንትሮል የአሜሪካው ድርጅት ከዚህ ፍቲ ከተከሰቱ ፓንደሚኮች ተነስቶ የሚመክራቸው ዋና ዋና የመረጃ ስጣ ስርዓቶች እነዚህ ናቸው።
ለዚህ አንዱ ማሳያ ደግሞ አሳ መመገብን በተመለከተ የተሰራጨው ግልጽ ያልሆነ መረጃ መሆኑንና እርሳቸውም የተዛባ አመለካከት ይዘው እንደነበር ይናገራሉ።
ሚዲያው የዘገበበት መንገድ እኔም ሌላውም ሰውም የተረዳው አሳ ኮሮና እንደሚያስተላልፍ እንጂ ጥሬ የሆነ ነገር ያልበሰለ ምግቦች የከብትም ሊሆን ይችላል አሳም ሊሆን ይችላል ሊያስተላልፍ እድል እንዳላቸው፣ ከበሰለ ግን ብዙም የተለየ ችግር እንደማያመጣ ግልጽ ሆኖ መረጃው ባለመሰጠቱ ምክንያት እኔን ጨምሮ ሁሉም ሰው የተዛባ መረጃ ይዞ ነበር። ይሄ ባለሙያዎቹ የምናም ችግር ሳይሆን ክሊርሊ የሚዲያ ተቋማት ችግር ነው። እንዲህ አይነት መረጃዎች ሲሰጡ በደንብ ተረትሮ ህዝቡን ወደ ተዛባ መንገድ ውስጥ እንዳያስገቡት በሚያስችል መልኩ እንግዲህ በሁለት መልኩ ነው። በአንድ በኩል ህዝቡ ተዘናግቶ ለበሽታው እንዳይጋለጥ የሚያደርግ የተዛባ መረጃ እንዳይሰጥ ጥንቃቄ መደረግ አለ። በሌላ በኩል ደግሞ በጣም ፍርሃት ውስጥ ጭንቀት ውስጥ የሚከት የተዛባ መረጃ ተሰጥቶ አጠቃላይ ኢኮኖሚውንም የማህበረሰቡንም ሁለንተናዊ የሆነ ግንኙነት ችግር ውስጥ የሚከት አይነት መረጃ መሰጠት የለበትም። ሁለቱም ባላንስ ማድረግ ይጠይቃል። ትልቁ ነገር ጊዜ ተሰጥቶ በተጣራ ቁጥር ጊዜ ተሰጥቶ መረጃዎች በተሰባሰቡ ቁጥር አስፈላጊ የመረጃ ሶርሶች በተጠየቁ ቁጥር ክሮስ ቼክ በተደረገ ቁጥር ጥሩ የሆነ መረጃ ጥሩ የሆነ ዜና ጥሩ የሆነ ትንታኔ ይዞ መውጣት ይቻላል። ግን በተለመደ የሚዲያ ሩቲን ቶሎ አሯሩጦ ዜናዎችን ሰርቶ አየር ላይ ለመዋል የሚደረጉ ጥረቶች የተዛቡ መረጃዎች የመተላለፍ እድላቸው ሰፊ ነው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። በሶማሌ ክልል ከወር በፊት ጀምሮ በተከታታይ ቀናት በተከሰተው ጎርፍ ተጎጂዎች ከመቋቋማቸው በፊት የክረምት ወቅት መግባቱ ሌላ ስጋት እንደፈጠረበት የሶማሌ ክልል መንግስት ገልጿል። የህዝብ ተወካዮች ምክር ቤት የሰላምና ውጭ ግንኙነት ቋሚ ኮሚቴ አባላትና የሶማሌ ክልልን ወክለው በህዝብ ተወካዮች ምክር ቤት አባላት የሚገኙ የክልሉ ተወካዮች ለአስር ቀናት በክልሉ ተዟዝረው ተጎጂዎችን ጎብኝተዋል። የህዝብ ተወካዮች አባላቱ የክልሉ መንገድ አሳሳቢ ነው ያሉ ሲሆን በክረምቱ ለተጎጂዎች እርዳታ ለማድረስ መሰናክል ስለሚሆን የሚመለከታቸው አካላት በአስቸኳይ እንዲደርሱላቸው ጠይቀዋል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ከወር በፊት የሸበሌ ገናሌና ዳዋ ወንዞች ሙላት ባስከተሉት ጉዳት የክልሉ መንግስት መረጃ እንደሚያመለክተው በስምንት ዞኖች የሚኖሩ 11 ሰዎች ሞተው 67000 አባወራዎች ማለትም ከ404000 በላይ ነዋሪዎች ልዩ ጉዳት ደርሶባቸዋል። ከነኚህም መካከል ከ214000 በላይ የሚሆኑት ከመኖሪያ አካባቢያቸው የተፈናቀሉ ናቸው። የውሃ ተቋማት፣ ትምህርት ቤቶች፣ የጤና ተቋማትና መንገዶችም ፈራርሰዋል። ከ1000 በላይ ሄክታር ማሳ ወድሟል። የቁም እንስሳትም በጎርፍ ተወስዷል። እነኚህን ተጎጂዎች የህዝብ ተወካዮች ምክር ቤት የሰላምና ውጭ ጉዳዮች ቋሚ ኮሚቴ አባላት እንዲሁም የሶማሌ ክልል የወከሉ በፌደራል ለህዝብ ተወካዮች ምክር ቤት አባላት በጋራ ለአስር ቀናት ተዘዋውረው ጎብኝተዋል። ቡድኑ በጉብኝቱ የታዘበውንና የደረሰውን ጉዳት መጠን ባለፈው ሳምንት ለክልሉ አስተዳደር ሪፖርት አቅርቦ ነበር። የቡድኑ መሪ የነበሩት በቋሚ ኮሚቴው የሰላም ንዑስ ኮሚቴ ሰብሳቢያ ወይዘሮ ብርቱካን ሰብስቤ በመሰረተ ልማትና በነዋሪዎች ላይ የደረሱ ጉዳቶችን ከዘረዘሩ በኋላ ትኩረት ሊሰጠው ይገባል ያሉትን ለክልሉ መገናኛ ብዙሃን ተናግረዋል።
ጉዳቱ በስፋት የተፈናቀሉ ዜጎች ጋራ ነሄር ነው። በሽንሌና በሸበሌ ዞን ነሄር ነው። በዚህ በምንሄድበት ሰዓት እውነት ለመናገር ምንም አይነት መሰረተ ልማት የለም። በተለይ በሸበሌ ዞን ስንሄድ ጣሊያን የሰራው መንገድ የነበረ ነው። እሱ ከጥቅም ውጭ ሆነ። ስለዚህ ለጉዳቱ ከፍተኛ አስተዋጽኦ አድርጓል የመሰረተ ልማት አለመኖር። ለምን በወቅቱ መድረስ የሚቻላቸው ዜጎች እየተደረሰለት ስላልነበረ፣ ለምሳሌ ግብና ምግብ ነክ ያልሆኑ ቁሳቁሶች ሂደው የሆነ ከተማ ላይ ቁጭ ብሏል። በጎርፍ የተከበቡ በተጨባጭ አይተናል። ምግብ መድረስ ካልቻለ ዜጎችን ማትረፍ እየቻልን አይደለም።
ክልሉ በአሁኑ ሰዓት ከተጎጂዎች መካከል ከ98% በላይ ለሚሆኑት የምግብ ነክ እርዳታ ማድረሱንና ምግብ ነክ ያሉን ድጋፎችም ከግማሽ በላይ ለሚሆኑ ተጎጂዎች መድረሳቸውን ይናገራል። እነኚህን ተጎጂዎች ወደ ቀድሞ ኑሯቸው መመለስ ጊዜ እንደሚፈጅ የክልሉ አደጋ መከላከልና ዝግጅነት ኮሚሽን ምክትል ኮሚሽነር አቶ ሳዲቅ አብዱላ ይናገራሉ። የፈራረሱ መሰረተ ልማቶችና አገልግሎት ሰጪ ተቋማት መጠገን ወይም ሙሉ በሙሉ የፈረሱትን ከአዲስ መስራት እንደሚጠበቅባቸውም ይናገራሉ። የመንገድና ድልድይ ስራዎችን ግን የፌዴራል መንግስት እንዲደግፋቸው ነው የሚጠብቁት። ከዚህ ባሻገር ክልሉ ለጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ የክልሉ ነዋሪዎች ወደ ሌላ አካባቢ የማስፈር ስራ አስፈላጊ እንደሆነ ነው አቶ ሳዲቅ የሚናገሩት።
እንደምንጠብቀው የክረምት ዝናብ በተለይ አፐር ስትሪም ያሉትን የባሌ ተራራዎች አካባቢ የሚዘንብ ዝናብ አሁንም በድጋሚ ጎርፍ አደጋ ሊከሰት ስለሚችል እንሰራ የነበሩትን ስራዎች በድጋሚ መስራት አለበት። እንደ ዋና የምናየው ዘላቂ መፍትሄ እንድናገኝ አሴስመንት እየተሰራ ነው ያለው። አሁን ቴክኒካል ቲም ተልኳል። እነዚህ ቴክኒካል ቲም ምንድነው አሴስ የሚያደርጉት? እዚህ ጋር የሚኖሩትን ከዛ ተነስተው ወደ ሌላ ዘላቂ መፍትሄ የሚሆንላቸው መኖሪያ አካባቢ እንድንፈልግላቸው ሽፍት ለማድረግ ከዛ የሚል ጥረት እየተሰራ ነው።
ከዚህ ጎን ለጎን ለህዝቡ የቅድመ ማስጠንቀቂያ ስራ እየተሰራ መሆኑን የሚናገራሉ። በሌላ በኩል ካለው የመሰረተ ልማት ችግር አንጻር ክረምት ላይ የምግብ ነክና ምግብ ነክ ያሉን ድጋፎች ለህዝቡ ማድረስ ስለሚያስቸግር ክረምቱ ከመግባቱ በፊት ወደ ተፈናቃዮች አቅራቢያ ማከማቸት ስራም እየተሰራ እንደሆኑ ነው አቶ ዛዲቅ የሚናገሩት።
ከዚህ ቅድመ ዝግጅት ስራዎችን ኦልሬዲ እየተሰራ ነው ያለው። ያው የፌደራል የአደጋ ስጋት አመራር ኮሚሽን ተነጋግረናል። አሁን WHO ተናጋገረን። አሁን ለምሳሌ ቀላፍ አካባቢ ያለው እሱ በWHO ይሰጣናልና WHO የዓለም
ምግብ ፕሮግራም
እዛው እንዲያስቀምጡ እየተሰራ ነው ያለው።
የዩስቶኮች ምክር ቤት አባላትም ሆኑ የክልል አደጋ መከላከልና ዝግጁነት ኮሚሽን በጋራ የሚስማሙበት ግን ሳይውል ሳይያድር የመንገዶች ጥገና መሰራት አለበት በሚለው ላይ ነው። ፌደራል የመንገዶች ባለስልጣን የድሬዳዋ መንገድ አውታርና ደህንነት ማኔጅመንት ዳይሬክተር የሆኑት ኢንጂነር ሱራፌል ሚካኤል የቀላፎ ድልድይ ያለበት የጎዴ ቀላፎ መስመር በምስራቅ ዲስትሪክት እንደሆነ ገልጸው በርሳቸው ስር በጎርፉ የተጎዱ መንገዶችና ድልድዮችን በመጠገን የተሰሩ ስራዎች መኖራቸውን ይናገራሉ።
ከበሌ ዞን አካባቢ ያለው ከጎዴ ወደ ሀርገሌ የሚያስተው መንገድ ወደ 30 ኪሎ ሜትር አካባቢ ሙሉ በሙሉ በሚባል መልኩ በጎርፍ ተጠርጎ ነበር የተወሰደውና ስለዚህ በጣም ተጎድቶ ትራፊክ ለአምስት ቀን አካባቢ ጎዴና ቀብሪ ዳር ወደ እንዲሁም ወደ ጂጂጋ የሚመጡ መኪኖች በሙሉ ለአምስት ቀን ቆሞ ነበርና እኛም ርብርብ አድርገን ሳምንት ባልሞላ ጊዜ ውስጥ ለትራፊክ ክፍት አድርገናል መንገዱን ጠግነናል።
ከዚህ በተጨማሪ በደጋሃቡር ቀብሪዳር መስመር ካሉ አምስት የተጎዱ ድልድዮች መካከል በጣም የተጎዳውን ሳሰመን የተባለ ድልድይ ጥገና ያደረጉ መሆናቸውን ሙሉ በሙሉ በጎርፍ ተወስዶ የነበረው ሸኮሽ ድልድይንም በጊዜያዊ የብረት ድልድይ መተካታቸውን የቀብሪዳር ዋርድር መንገድም በግል ኮንትራክተር አማካኝነት እንዲጠገን ያደረጉ መሆናቸውን ኢንጂነር ሱራፊል ይናገራሉ። በፌደራል መንገዶች ባለስልጣን የምስራቅ ዲስትሪክት በኩልም ሌሎች እየተገነቡ ያሉ መንገዶች መኖራቸውን ለማወቅ ተችሏል። ትልቁ የትራፊክ መስተጓጎል እንደተፈጠረ የሚነገርለት የቀላፎ ድልድይ ጥገና በዚሁ ዲስትሪክት ስር ሰራ እንዳለ ለማወቅ ችለናል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች አሁን ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ በትላንትናው ዕለት የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ቀደም ሲል ለኮቪድ ህክምና በተወሰነ ደረጃ ጥቅም ላይ እንዲውሉ ልዩ ፈቃድ ሰጥቶባቸው የነበሩ መድኃኒቶችን ፈቃድ ማንሳቱን ተንተርሶ ከመድኃኒት ቅመማና አጠቃቀም ባለሙያ ጋር የተካሄደ ቃለ ምልልስ ነው ይዞ የቀረበው። መድኃኒቶቹ የተለየ ትኩረት ስበው የነበሩና ውዝግብም ያልተለያቸው ናቸው። ትንታኔውን የሚሰጡን ፕሮፌሰር ምስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህር እናም የፋርማሲ ኮሌጅ ምክትል ሊቀመንበር ናቸው። የሐኪሙን ይጠይቁ አዘጋጅና አቅራቢ አሉላ ከበደ ነው ፕሮፌሰር ምስራትን ያወያየው። ለምሽቱ የቃለ ምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል።
ፕሮፌሰር ብስራት ኃይለ መስቀል በድጋሚ አግኝተነዋል። ጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ኮቪድ-19ን የሚመለከቱ የህክምና ተስፋዎችንና ፈተናዎችን የሚዳስሱ ጉዳዮች መላልሰው ብቅ ባሉ ቁጥር ሙያዊ ትንታኔ ሊሰጡን እንጋብዞታለን። ዛሬም አንድ ትልቅ ዜና የዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር ሳለቃል ኤፍዲኤ ከዚህ ቀደም ለረጅም ዓመታት የሚታወቁትን ክሎሮኪን እና ሃይድሮክሲ ክሎሮኪን የተባሉ የወባ መድኃኒቶች ለኮቪድ-19 በሆስፒታሎች ውስጥ በሙከራ ደረጃ ለጥቅም እንዲውሉ ፈቅዶ የነበረውን ስቧል በትላንትና ማለት ወይንም ያን ፍቃድ ሰርዟል። ብዙም ያወዛገበ፣ ብዙም ተስፋ የሰጠ፣ ብዙም ያነጋገረ ጉዳይ ነው የዚህ የወባ መድኃኒቶች ለኮቪድ-19 ህክምና ይውላሉ የሚለው ጉዳይ እና ሶስት ከተረዱ ድረስ ለምን ተሰረዘ? ምንድን ነው ለዚህ መሰረቱ? ምናልባት ወደኋላ ተመልሰን በጥቅም ተስፋ የተደረገበትን ሁኔታ እንመለከታለን።
ጥሩ ነው። ይህ ትላንትና ነው አናውንስ የተደረገው። ሃይድሮክሲ ክሎሮኩዊን ኢትዮጵያ ውስጥ የለም። የእሱ የመጀመሪያው ፓረንት ኬሚካል ነው ያለው፣ ግን ተመሳሳይነት ስላላቸው ኢትዮጵያም ክሎሮኩዊንን የመጠቀም አዝማሚያ መጥቶ ነበረ በነበረው ዴታ ምክንያት። እንግዲህ ትላንትና የመጣው ምንድን ነው? ያኔ ከተፈቀደ ጀምሮ እየተጠና ነበረ። ጥናቱ የተደረገው ከታህሳስ በአውሮፓውያን አቆጣጠር እስከ ኤፕሪል 14 ድረስ የተኙ በሽተኞች ኦልሞስት 100,000 በሽተኞች ተጠንተዋል። ቱቢ ኤግዛክት 96,000 በሽተኞች ተጠንተዋል። አራት ግሩፕ ከፍለው ነው ያዩቸው። አንደኛ ክሎሮኩዊን ብቻ የወሰዱ፣ ሁለተኛ ክሎሮኩዊን እና ኤዚትሮማይሲን የሚባለውን አንቲባዮቲክ የወሰዱ፣ ሶስተኛ ሃይድሮክሲ ክሎሮኩዊን ብቻ የወሰዱ፣ ከዛ ደግሞ ሃይድሮክሲ ክሎሮኩዊን ከአንቲባዮቲኩ ጋራ ከኤዚትሮማይሲን ጋር የወሰዱ እና አምስተኛው ግሩፕ ምንም ያልወሰዱ ኮንትሮል ግሩፕ የምንላቸው ነው የተጠናው። ብዙዎቹ ኖርዝ አሜሪካ ውስጥ ቢሆን ዩሮፕ ውስጥ ተጠንተዋል። ኤዥያ ውስጥ ያሉ በሽተኞች፣ አፍሪካ ውስጥ፣ ሳውዝ አሜሪካ እና አውስትራሊያ፣ እነዚህ ሁሉ በዚህ ስተዲ ውስጥ ተጠቃለዋል። ወደ 671 ሆስፒታሎች ተጠቃለዋል። እዚህ ውስጥ አማካይ እድሜያቸው የእነዚህ በሽተኞች 54 ዓመታቸው ነው። ከዚህ ውስጥ ኦልሞስት ግማሽ 46 የሚሆኑት ሴቶች ናቸው።
በኤትኒሲቲ ያያቸው እንደሆነ አብዛኞቹ ኦልሞስት 66% ሁለት ሶስተኞቹ ነጮች ሲሆኑ ኤዥያኖች አሉ፣ ብላክ ፔሸንትስ አሉ፣ ሂስፓኒክ ፔሸንትስ አሉ። እንግዲህ ያየኸው እንደሆነ ሪሊ በጣም አጠቃላይ የሆነ ጥናት ነው።
ትልቅ ጥናት ነው።
6 ሀገሮች ውስጥ የተካሄደ ነው። ከሁሉም ኤትኒሲቲ ግሩፕ አላቸው። ግን the only difference ምንድን ነው? ኦብዘርቬሽናል ነው። እንግዲህ ኦብዘርቬሽን ምንድን ነው?
ክትትል ማለት ነው።
ክትትል ነው እንጂ ዋናው እንደ ደብል ብላይንድ ኮንትሮልድ ስተዲ ሳይሆን ኦልሬዲ ያለውን ነገር ነው የተከታተሉ እነዚህ ሰዎች የተሰጣቸውን ሰዎች የተከታተሉ ውጤታቸውን ነው ያጠኑት። እና በሱ አንዳንድ ሳይንቲስቶች ጥያቄ ምልክት አድርገውበታል። ግን ኦልሞስት 100,000 ሰው ነው የተጠናው።
ትልቅ ቁጥር ነው።
በጣም ትልቅ ቁጥር ነው። እና ዓለም ላይ ነው ጠቅላላ የተጠናው ማለት ይችላል። ሁሉንም የሚያቀፍ አይነት ጥናት ነው።
መልካም ፕሮፌሰር ብስራት፣ ለመሆኑ ጥናቱ በተጨባጭ ምን አመላከተ? ከዚህ ቀደም ባንዳንዶች ዘንድ ገዘፍ ያለ ተስፋ እስኪጥሉበት ድረስ ያደረሰ ለዩናይትድ ስቴትስም የምግብና መድኃኒቶች አስተዳደር ሳይንስን መሰረት አድርጎ ከውሳኔ ለሚደርሰው ተቋም በጽኑ ለታመሙና በሆስፒታል የሚገኙ አንዳንድ ህሙማን በጥንቃቄም ቢሆን ይረዳ ይሆናል የሚል ተስፋ አሳድሮ የነበረውን ዛሬ ከጥቅሙ ይልቁንም ጉዳቱ ያመዝናል ያስባሉት የምርምር የጥናት ውጤቶች ምንድን ናቸው?
ዋናው ውጤቱ ሁለት ነገር ነበር። ከሞት ይድናል ወይ? ሌላው ደግሞ ሳይድ ኢፌክት ወይም አላስፈላጊ የሆነ የጤና ጉዳት ይደርስባቸዋል ወይ? የሚያሳዝነው ነገር በሁሉም ግሩፕ ክሎሮኩዊንም ሃይድሮክሲክሎሮኩዊንም በለብቻውም ይሁን ወይም ከአንቲባዮቲክ የወሰዱ በአጠቃላይ 20% ሲሞቱ፣ ምንም መድኃኒት ያልወሰዱት ግን 10% ብቻ ነው።
ያልወሰዱት ይሻላል ከንጽጽር ከሁሉ
ሞር ገደን ሞር ሰዎች ሞቱ በመሰጠታቸው ምክንያት። ከሁሉ ደግሞ ዘ ሃይስት ከፍተኛ ሞት ደግሞ የታየው ሃይድሮክሲክሎሮኩዊን ከአንቲባዮቲኩ ጋር ከማክሮላይዱ ጋር ሲሰጥ ነው። አዚትሮማይሲን ጋር
24% መድኃኒት ጋር ሲወስዱ
ከ25% ማለት ከአራት ሰው አንድ ሰው ገደልን ተጨማሪ ማለት ነው። አራት ሰው ሊድን የሚችለው ሲኖር አንድ ሰው ገደልን ማለት ነው። ሶ ይሄ አንዱ ነው በመሞት። በሁለተኛ ደግሞ ያዩት ነገር አላስፈላጊ ሳይድ ኢፌክት ይኖራል አይኖርም ነው። 5 ጊዜ እጥፍ የልብ በሽታ እንዲያመጣባቸው ሆኗል። እነዚህ ይሄን በሽታ ይሄን መድኃኒት የወሰዱ ሰዎች ልባቸው በጣም በመምታት አሪትሚያ እንለዋለን ያ ነው የመጣው። ሌላው ሶስተኛው ያገኙት ነገር ምንድን ነው? አትሊስት አሁን ይሄ ሪምዴሲቪር የሚባለው እሱ ብቻ ነው አሁን ለኢመርጀንሲ የተፈቀደው መድኃኒት አሁን አዲስ ታይም ማለት ነው። ሃይድሮክሲክሎሮኩዊን ስለተነሳ ፈቃዱ ስለተነሳ ከሱ ጋራ ይጋጫል። የዛን ዚሬምዴሲቪሪን የመስራት አቅም ይቀንሰዋል። ሶስተኛ ይሄ ኤዚትሮማይሲን አንቲባዮቲኩ ለብዙ በሽታዎች እንጠቀመናል። ኒሞኒያን ተቀመ ለብጣም ለብዙ በሽታዎች ይጠቃ። ከሱ መድኃኒት ጋራ ሲቀላቀል የልብ በሽታው እጥፍ ስለሚሆን እሱንም መድኃኒት አነስተት አንችልም ማለት ነው ሰዎች ሃይድሮክሲክሎሮኩዊን ሲወስዱ። እና ይሄ ነው እንግዲህ።
መልካም ፕሮፌሰር ብስራት፣ እስኪ አሁን ደግሞ ወደ መነሻው ወደ መሰረቱ እንሂድ። ገና ከመነሻው ምንም ምርጫ በሌለበት በተወሰነ ደረጃም ቢሆን እነኚህ መድኃኒቶች ሊረዱ ይችላሉ የሚለውን ግምት ተስፋ እንዲያሳድር መሰረቱ ምን ነበረ? ያን ውሳኔ ለመውሰድ ሲነሱ በተለይም ደግሞ የዩናይትድ ስቴትስ የምግብና የመድኃኒቶች አስተዳደር ልዩ ሁኔታ ጋራ በሙከራም ቢሆን በሆስፒታሎች ውስጥ ለጥቅም እንዲውል ሲፈቀድ ምንድን ነበር መነሻው?
አድማጮች፣ ፕሮፌሰር ብስራት ኃይለ መስቀል ካሉላ ጋር የጀመሩት ውይይት አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሳቸውን በድረገጻችንና በፌስቡክ ገጻችን እናኖራለን። ለአሁኑ ግን ፕሮፌሰር ብስራትን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና እደሩ።
Yeah, 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 y